ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ሌላኛው ደግሞ ሴሎች በአጠቃላይ የተወሰነ እድሜ እንዲኖሩ ሆነው ነው የተፈጠሩት እና ያንን የሚኖሩትን እድሜ ያህል ሳይኖሩ ቀድመው የመሞቻቸውን ጊዜ እንዲያፋጥኑ ሊያደርጋቸው የሚችሉ ሁኔታዎች ይፈጠራሉ።
የዘረመል ጥናትና ምርምር ባለሙያው ዶክተር ዘውዱ ተረፈ ወርቅ ናቸው። የተለመደውን የልደት ቀናችንን ተከትሎ የሚቆጠረውን ሳይሆን ህብረ ህዋሶቻችንና ሴሎቻችን የሚሉት ተሰልተው በሚደረስበት እድሜ ምንነትና ፋይዳ ዙሪያ በተኮረ ቃለ ምልልስ ከሰጡት አስተያየት የተወሰደ ነው። ለምሽቱ ከያዝናቸው ቅንብሮች አንዱ ነው። የዩናይት ስቴትሱ የኢትዮጵያውያን ሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ የ29ኛው ዓመታዊ ስነስርዓት ተሸላሚዎችም ብቅ ብለዋል።
ስሜ ጽዮን ግባቸው ኪያንቆ ነው። ከኦክዴል ሀይ ስኩል ግራጁዌት አድርጌያለሁ። የሀይ ስኩል ጂፒኤ ለጁኒየር ይር ኮሌጅ አፕላይ ሳደርግ የተጠቀምኩት 4.87 ነበር እና በጣም ሀይ ፐርሰንት። ከሱ ውጭ ግን በጣም ብዙ ክለብ እሳተፋለሁ።
ሰላም፣ እኔ ሳሙኤል እሸቱ እባላለሁ። ሲኤምአይቲ ሳውት ፐብሊክ ቻርተር ትምህርት ቤት ሄድ ነበር ለሀይ ስኩል እና ፕሪንስ ጆርጅስ ኮሚኒቲ ኮሌጅ ሄድ ነበር እና እዛ አሶሺየት ዲግሪ ኢንፎርሜሽን ቴክኖሎጂ ያገኘው።
በእንግሊዝኛው አጽህሮት ሲድ የተባለው የሽልማት ድርጅት ዘንድሮ ካከበራቸው 6 ወጣቶች ለዛሬ ካነጋገርናቸው የሁለቱን ድምፅ ነው የሰማችሁት። አብረውን ያመሻሉ። የንጉሴ አክሊሉም የአዲስ አበባ ወቅት ተሰናድቷል። ሰዓቱን ጠብቆ ይቀርባል። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሰኔ 5 2014 ዓ.ም አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን፣ እንዳትሄዱ።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። በዩናይትድ ስቴትስ ጠበቅ ያለ የመሳሪያ ሕግ ተግባራዊ እንዲደረግ የሚጠይቁ በሺዎች የሚቆጠሩ ሰዎች ትላንት አደባባይ ወጥተው ሰላማዊ ሰልፍ አካሂደዋል። ባለፈው ወር በቴክሳስ አንደኛ ደረጃ ትምህርት ቤት ውስጥ የተፈጸመውን የጅምላ ጭፍጨፋ ተከትሎ ሕግ አውጪዎች ጠበቅ ያለ ሕግ እንዲያወጡ ለመጠየቅ በአስር ሺዎች የሚቆጠሩ ተቃዋሚዎች ትላንት ቅዳሜ ዋሽንግተን ውስጥ ሰልፍ የወጡ ሲሆን ሰልፉም በመቶዎች የሚቆጠሩ ሰልፎች የሚል ስያሜ ተሰጥቶታል። ከዋሽንግተን ዲሲ በተጨማሪም በሌሎች ከተሞች ተመሳሳይ ሰልፎች ተካሂደዋል። እንደ አውሮፓውያን የቀን አቆጣጠር በ2018 ፍሎሪዳ በሚገኘው ፓርክላንድ ትምህርት ቤት ውስጥ ከደረሰው ጭፍጨፋ የተረፉ ተማሪዎች ባቋቋሙት ገን ሴፍቲ ግሩፕ በተሰኘው ማርች ፎር አወር ላይቭስ የተባለ ስብስብ የተዘጋጀው ሰልፍ ላይ ዋሽንግተን ዲሲ ውስጥ ብቻ ቁጥሩ 40,000 የሚገመት ሰልፈኛ እንደተካፈለበት ተገምቷል። ከተለያዩ አካባቢዎች ተሰብስበው ሰልፉ ላይ የተገኙት ተቃዋሚዎችም የመሳሪያ ሕግ ተግባራዊ እንዲደረግ ግፊት በማያደርጉ ወይም በሚያፈገፍጉ የምክር ቤት አባላት ላይ ዜጎች በድምጻቸው እርምጃ መውሰድ እንዳለባቸው አሳስበዋል። በቅርቡ ቤጂንግ በርካታ የዊገር ማህበረሰብ ተወላጆችን በማሰር የሚደርስባትን ክስ ለማጣራት ወደ ሺንግ ቻንግ ተጉዘው የነበሩት የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሸሌት ቤጂንግን ሳያወግዙ ቀርተዋል በሚል ከፍተኛ ወቀሳ እየቀረበባቸው ነው። የተባበሩት መንግስታት ድርጅት 50ኛው የሰብአዊ መብቶች ጉባኤ ከመጀመሩ አስቀድሞ ከ230 በላይ የሚሆኑ የመብት ተሟጋች ድርጅቶች ኮሚሽነር ባሸሌት ስራቸውን እንዲለቁ በጋራ ባወጡት መግለጫ ጠይቀዋል። ባሸሌት ቤጂንግ በዊገሮች፣ ቲቤታውያን እና በሌሎች አነስተኛ ቁጥር ያላቸው ጎሳዎች ላይ የፈጸመችውን ጭቆና እንዲሸፋፈን አድርገዋል በሚል ተወንጅለዋል። ባሸሌት በጉብኝታቸው የመብት ጥሰቶቹን ከማጋለጥ ይልቅ ቤጂንግ በፕሮፓጋንዳ ድል እንድታደርግ ረድተዋል ተብለዋል። መንግስት ለፈጸመው የሰብአዊ መብቶች ረገጣ ተጠያቂ ለማድረግ ያጋጠማቸውን ብርቅዬ ድልም አባክነዋል በሚል ከፍተኛ ቅሬታ ቀርቦባቸዋል። ባቸሌት ወደ ሺንግጃንግ መጓዛቸውን ተከትሎ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዩናይትድ ስቴትስም ቤጂንግ በመታደርሳቸው የሰብአዊ መብቶች ጥሰቶች ላይ ማተኮሯን እንደምትቀጥል መግለጻቸው ይታወሳል። ባሸሌት ለተሰነዘረባቸው ለዚህ ትችት እስካሁን የሰጡት ምላሽ የለም። ይሁን እንጂ ባሸሌት ባለፈው ወር በቻይና ያደረጉትን ጉብኝት ተከትሎ በመደምደሚያው ላይ በሰጡት አስተያየት ጉዟቸው ከፍተኛ ባለስልጣናትን ከማነጋገር እና በሰብአዊ መብቶች አያያዝ ዙሪያ ለመወያየት እና በቀጣይ ለሚደረጉ ንግግሮች መንገዱን የመክፈት አጋጣሚ ተደርጎ የተካሄደ እንደሆነ ገልጸው ነበር። ቻይና ሽብርተኝነትን ለመዋጋት በሚል ሰበብ ሺንግጃንግ ውስጥ የተወሰደውን እርምጃ ለቻይና መንግስት በትክክለኛ መንገድ መናገራቸውን በመግለጽ ራሳቸውን ከትችት ለመከላከል ሞክረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት ነው። ስዊድን እና ፊንላንድ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን የመቀላቀል ጥያቄን ተከትሎ ቱርክ ከሽብርተኝነት ጋር አያይዛ እያቀረበች ያለችው ስጋት አዘል ጥያቄ ሕጋዊነት ያለው ስጋት መሆኑን የኔቶ ዋና ጸሐፊ ጄን ስቶልተንበርግ ዛሬ እሁድ ለጋዜጠኞች ገለጹ። የሁለቱ ሀገሮች ወደ ኔቶ የመቀላቀል ጥያቄን ተከትሎ ፊንላንድ እና ስዊድን የኩርድ ታጣቂዎችን ይደግፋሉ ስትል ክስ ያቀረበችው ቱርክ ፖሊሲያቸውን እስካልቀየሩ ድረስ ወደ ኔቶ መቀላቀላቸውን እንደማትደግፍ አቋሟን አሳውቃለች። ከፊንላንድ ፕሬዚዳንት ሳውሊ ኒስቶ ጋር በጋራ መግለጫ የሰጡት የኔቶ ዋና ጸሐፊ ጄን ስቶልተንበርግ አንድም የኔቶ አባል ከቱርክ የበለጠ አሸባሪዎች ጥቃት የደረሰበት ሀገር እንደሌለ ገልጸው በመልክዓ ምድራዊ አቀማመጥም እንደ ኢራቅና ሶሪያ ካሉ ሀገሮች ጋር ጎረቤት መሆኗን አስታውሰዋል። አያይዘውም እንደ ሽብርተኝነትና የጦር መሳሪያ መላክን የመሳሰሉ ጉዳዮች ህጋዊ ስጋቶች በመሆናቸው ምላሽ ሊያገኙ እንደሚገባ አጽንኦት ሰጥተዋል። ስጋቶቹም መቀረፍ እንደሚገባቸው ተናግረዋል። ስዊድንና ፊንላንድ ኔቶን ለመቀላቀል ጥያቄያቸውን ያቀረቡት በግንቦት ወር ሲሆን ቱርክ በበኩሏ አሸባሪዎቹን ይደግፋሉ በሚል ተቃውሟን ቀጥላለች። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የእሁድ ምሽት የራዲዮ መጽሔት ዝግጅታችን ጋር ልተዋችሁ።
ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። እሁድ ሰኔ 5 2014 ዓ.ም የራዲዮ መጽሔት ጀመረ። አድማጮች፣ አሁን ወደ ዕለቱ ዝግጅቶች ከማምራታችን አስቀድሞ በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። አውቃለሁ ፍቅሬ ሆይ አውቃለሁ፣ የልብህን አጥር ፍቅር እንደናደው፣ የሚያስፈራው ግርማ የኔ ደካማ ድምፅ እንዳርበደበደው። ፍቅሬ ሆይ አውቃለሁ፣ የሚያብከነክነኝ እንዳብከነከነ፣ አንድ ቀን ያመመኝ ሰርክ እንዳጋደመ። ፍቅሬ ሆይ አውቃለሁ፣ እንቅልፍ የነሳኝ ህልም አንተን የቋጠረ፣ የጠለፈህ ገመድ እኔን እንዳሰረ። የሳምንቷ ምርጥ ባደረግናት አውቃለሁ በተሰኘችው በገጣሚ ፍቅርተ ጸጋይ ግጥም የምሽቱ ቅንብራችንን ጀምረናል። ፍቅርተ የውብ ግጥሞች ስብስብ እንዳላትም ልብ ብያለሁ። ከመጪው የራዲዮ መጽሔት ዝግጅቶች በአንዱ ከሌሎች ሥራዎቿ ጋር እንተዋወቃታለን። ለአሁኑ ግን ፍቅርተን ለግሩም ግጥሟ አመሰግናለሁ። ፍን የምድሪቱን ነዋሪ ሰው የሆነም በሙሉ የሚመለከት ርዕሰ ጉዳይ ነው። ቀደም ብለን በራዲዮ መጽሔት ማስታወሻ አስተዋውቀናችሁ ነበር። አሁን የእድሜ ጉዳይ የማይመለከተው ማን አለ? ሊያውም ከተወለድንባት ዕለት አንስቶ ባለው የዚች ምድር ቆይታችን ቀን ተቆጥሮ የሚደረስበትን የእድሜ ስሌት ቸል ብለን ውስጣዊ የሰውነት ክፍሎቻችን ሲጠየቁ እንዴት የሚለውን ለጊዜው እናቆይና ህብረ ህዋሳቶቻችን ወይም ሴሎቻችን ሲፈተሹ የሚናገሩትን የሚመለከት ነው። ርዝማኔና ጥረቱን በርካታ ነገሮች ይወስኑታል። በተፈጥሮ ከምናገኘው ስነ ባህሪ ከሚወሰነው በተጨማሪ የምግብ አመጋገባችን፣ የአካል ብቃት እንቅስቃሴ የማድረግ ልማድ መኖርና አለመኖር፣ አማካይ የክብደትና የቁመት መጠን ስሌት የመሳሰሉትና እንዲሁም እንደ ሲጋራ ማጤስና የአልኮል መጠጥ ማዘውተርና ያለማዘውተር በአጠቃላይ የአኗኗር ዘይቤያችን የሚያመጣቸው ለውጦች ከወሳኞቹ ምክንያቶች ውስጥ ናቸው። ለዚህም ይመስላል ቀን ተቆጥሮ ከሚደረስበት ዕድሜ ይልቅ ምናልባትም የዚህኛውን ማወቁ ከማብቂያው ጋር የሚዛመድ ጠበቅ ያለ ግንኙነት አለው መባሉ። በቃላችን መሠረት ባለሙያ ጋብዘናል። ዶክተር ዘውዱ ተረፈ ወርቅ የዘረመል ጥናትና ምርምር ባለሙያ ናቸው። በጉዳዩ ዙሪያ የምናደራው ወግ ታዲያ የእናንተንም በያላችሁበት የሚደረግ ጨዋታ ሳያበረታታ አይቀርም። ለሁሉም ወደ ዝግጅቱ። ዶክተር ዘውዱ ተረፈ ወርቅ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ አሩና።
ለየት ያለ ፕሮግራም ነው መልሶ ያገናኘን የዛሬው ውይይታችን። እድሜ የሚለው ጥያቄ በቂ የሚሆነው መታወቂያና በኦፊሴል ለሚደረጉ ሰነዶች ላይ ብቻ ይመስላል ዘንድሮ። ባዘቦት ለሚቀርብ ጥያቄ መልሱ ሌላ ጥያቄ እንድንጨምር ሳያስገድድ አይቀርም። የትኛው እድሜ የሚል ጥያቄ ይከተላል። ደግነቱ ሁለተኛውን አናውቀውም፣ ምናልባት በልባብ ብቻ ይሆናል ብዙዎቻችን የምናውቀው። ስለዚህ ከመወሳሰቡ በፊት እያንዳንዳችን እንደ ሳይንሱ ዓለም ንታኔ ሁለተኛ እድሜ አለን የሚል ነው። በቀደመ ፕሮግራማችን ለራዲዮ መጽሔት ተከታታዮቻችን አስተዋውቀን ባለሙያ እንጋብዛለን ብለን በቀጠሮ የተለየሁት ከልደት ቀናችን ዶክተር ዘውዱ ከተወለድንበት ዕለት አንስቶ የሚቆጠረው ይሄ ሁላችን የምናውቀው የእድሜ አቆጣጠር በአንድ ወገን፣ ሴሎቻችን ምን ያህል አረጁ ወይም አላረጁ የሚለውን የሚመልሰው ደግሞ በስነ ህይወት ስሌት የሚለካው እድሜ ባዮሎጂካል እድሜ አለ። ምንድን ነው ይህ ባዮሎጂካል እድሜ? ምንድን ነው ልዩነቱስ? በዚህ ምን እንደርዳ?
እሺ፣ ፍጥረታችን ህዋስን የተመረኮዘ ነው። በህዋስ የተዋቀርን ፍጡር ነን። አንድ ህዋስ የሚፈጠር ፍጡር አለ። ከብዙ ህዋሳት የሚፈጠር ፍጡር አለ። እኛ ከብዙ ህዋሳት ከሚፈጠሩት ፍጡሮች አንደኞቹ ነን እና ስንወለድ ወይም ደግሞ ገና ስንፈጠር ከአንድ ህዋስ እንጀምርና ወደ ብዙ ህዋስ እንሄዳለን እና እነዚህ ህዋሳት አላ ላይ ልክ አሁን አንተ እንዳልከው የስነ ህይወት ህብር ይፈጥሩና ያ የስነ ህይወት ህብር ደግሞ ሰዋዊ የሆነ ህይወት ያጎናጽፈናል ማለት ነው። ይሄ የስነ ህይወት ህብር ሊኖር የሚችለው እያንዳንዱ ህዋስ እርስ በራሱ መተካካት ሲችል፣ እርስ በራሱ መገናኘት ሲችል፣ እርስ በራሱ ያንን ግንኙነት ተመልክቶ የተዋቀረ የህይወት ጉዞ ወይም የህይወት ዑደት ማካሄድ በሚችልበት ጊዜ ነው እና እነዚህ ነገሮች የሚሄዱት እያንዳንዱ ህዋስ ውስጥ በሚካሄዱ የተለያዩ የኬሚካል ሪያክሽን ስንበላቸው ወይም ደግሞ የተለያዩ ሞለኪሎች እርስ በርሳቸው በሚጋጩበት፣ በሚገናኙበት፣ በሚበታተኑበት ጊዜ የሚፈጠሩ ዑደቶች ናቸው ይህንን ነገር የሚያመጡት እና ህይወት ይሄ እስከሆነ ድረስ ይሄ ደግሞ ህይወት በአንድ የተወሰነ ሞመንት ወይም በአንድ የተወሰነ ቅጽበት የሚቆም ሳይሆን በተከታታይ ዳይናሚክ በሆነ መልኩ የሚሄድ ሂደት ነው እና ይሄ ሂደት ራሱን የቻለ ህግ አለው። ያ ህግ ከተዋቀረበት ኬሚካሎች እነዛን ኬሚካሎች ከሚያዘው ዘረመል እና ደግሞ ያ ህዋስ ከሚኖርበት ከባባዊ ሁኔታ ጋራ ተደባልቆ የህይወቱን ዳይናሚክ የሆነውን ጉዞ ፍጥነቱን ወይ መቀነስ ወይም ደግሞ ማፋጠን ወይም ደግሞ ማቆም ማለት ማቆም እንግዲህ ያው ህይወት ሲያቆም ማለት ነው። ሁሉም ነገሮች ሊፈጥር ይችላል ማለት ነው እና እነዚህ እንግዲህ አሁን በሞለኪል ደረጃ የሚፈጠሩ ለውጦች ዘረመል ትዕዛዝ እየታገዘ የሚሄድበት ፕሮሰስ እሱ የባዮሎጂካል ኤጂንግ የምንለውን ደግሞ ስነ ህይወታዊ እርጅናን ይወስናል ማለት ነው።
መልካም። ፊት በጣም ሩቅ ተደርጎ የሚታየው ምናልባትም ጠቀሜታው ከላብራቶርና ከሳይንሳዊ ምርምር ስራዎች ከሚሰሩት ላለፈ ያልነበረ ዛሬ በቀጥታ በሰዎች ህይወት ላይ ትርጉም ወደሚኖረው ደረጃ የተቃረበ ይመስላል። የእርሶ የሳይንስ ጥናት ዘርፍ ዘረመል ጥናትን የሚመለከተው ባለፉት 20 ዓመታት ያሳየው ግስጋሴ ይልቁንም ደግሞ በህክምናው ዘርፍ ብዙ ተስፋዎችን ፈንጥቀዋልና እስኪ ይህንንም ረዥም እድሜ በጤና ከመኖር እድል ጋር አዛምደን ወደምናየው ቁም ነገር በወስዶ አንዳንዴ በተለምዶ ከምናያቸው ጋር ለማዛመድ ፈጥኖ አረጀ፣ ምነው ገረጀፈ የሚባለው አገላለጽ አለ። በሌላ በኩል ደግሞ እድሜውን አይመስልም በጣም ወጣት ነው የሚመስለው ተብሎ የሚገለጽ ሰው አለ። ቅድም ከገለጹት ስነ ህይወታዊ ስሌት አንጻር ሴሎች ያለ ጊዜያቸው ሊያረጁ መቻላቸውን ካስረዱበት ከጤና አያያዝ ጋር ያዛምዱትና ምን አይነት ነገሮች ናቸው ይህን ሁኔታ የሚከስቱት?
የሚያጋጥሙን የከባቢ ለውጦች ባሻገር በመጀመሪያ ደረጃ ሰውነት ወይም ደግሞ እያንዳንዱ ህዋስ ውስጥ የሚከሰቱ የተለያዩ ለውጦች ናቸው ይህን ነገር የሚያመጡት። እነዚህ የተለያዩ ናቸው። አንደኛው ህዋሳቶቹ ውስጥ የህዋሳቶቹን ስራ የሚቆጣጠረው ዲኤንኤ እያንዳንዱ ክሮሞዞም ላይ ቴሎሜር የሚባል ነገር አለው። ይህ ቴሎሜር ኖርማሊ እድሜ እየጨመረ በሄደ ቁጥር ቴሎሜር የሚባለው የክሮሞዞም ቅንጣት እያጠረ 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 ይሄዳል እና መጨረሻ ላይ ክሮሞዞሙ አጥሮ አጥሮ በዚህ ደረጃ ለመንደርስበት ጊዜ በስነ ስርዓት ስራውን መስራት እንዳይችል ይሆናል። ያ ወደ የመጨረሻ እርጅና አካባቢ ወይም እስከ ሞቱም ድረስ ሊያደርስ ይችላል። ሌላኛው ደግሞ በዚሁ ክሮሞዞም ላይ ወይም ዲኤንኤ ላይ ኤፒጀኔቲክ ለውጦች የሚባሉ አሉ። እነዚህ ዲኤንኤውን ዴኮሬት የሚያደርጉት ነገሮች ናቸው አሰራሩን የሚቀይሩት። እነዚህ ዴኮሬሽንስ ቤዚካሊ ምንድን ነው የሚያደርጉት? የትኛው የባህሪ ገላጭ ቅንጣት መስራት አለበት ወይም አለመስራት አለበት የሚለውን ነገር ነው የሚወስኑት። በዚህ ሰዓት ይስራ፣ በዚህ ሰዓት አይስራ፣ በዚህ ሰዓት ዝም ይበል፣ በዚህ ሰዓት ይንቀሳቀስ የሚለውን ነገር የሚወስነው መካኒዝም ይቀየራል። ያ ሌላው ነው። ሌላኛው ደግሞ ህዋሳት መተካካት አለባቸው። የሚተካቸው መሰረታዊ ህዋስ የሚባል ነገር አለ። ያ መሰረታዊ ህዋስ ማንኛውንም ህዋስ ሊሆን ይችላል። ማለት የጉበት ህዋስ፣ የኩላሊት ህዋስ፣ የቆዳ ህዋስ ወይም ሌሎችም የሰውነት አካል ህዋሶችን መሆን የሚችል ስቴም ሴል ወይም መሰረታዊ ህዋስ የሚባል አለ። የመሰረታዊ ህዋስ እጥረት ያጋጥማል። መሰረታዊ ህዋስ ይደክማል። ያ ሊመጣ ይችላል። ሌላኛው ደግሞ ሴሎች በአጠቃላይ የተወሰነ እድሜ እንዲኖሩ ሆነው ነው የተፈጠሩት እና ያንን የሚኖሩትን እድሜ ያህል ሳይኖሩ ቀድመው የመሞቻቸውን ጊዜ እንዲያፋጥኑ ሊያደርጋቸው የሚችሉ ሁኔታዎች ይፈጠራሉ። ሌላው የህዋሳቶቹ ኃይል ምንጭ የሆነው የህዋሱ ጥቂት አካል ስራ መስራት በሚያቆምበት ጊዜ ነው። ወይም ደግሞ ህዋሳቶች ውስጥ ያሉት የተለያዩ ፕሮቲን መልክ ሞለኪሎች ስራቸው መስራት ሲያቆሙ ነው። ወይም ደግሞ ህዋሳቶች እርስ በርስ መነጋገር፣ በርስ ማውራት በማይችሉበት ጊዜ። አሁን እነዚህ የዘረዘርኳቸውን ነገሮች አንዳንዶቹ ሰዎች ላይ በጣም ዝግ ባለ የሚሄዱበት ሁኔታ ይፈጠራል። አንዳንዶቹ ላይ ደግሞ ፈጥነው እንዲሄዱ የሚያደርጋቸው ተባባይም ይሆን የዘረመል ላይ የደረሰ ለውጥ እነዚህ ነገሮች ይወስኗቸዋል። በዚህ የተነሳ አንዳንድ ሰዎች ቶሎ ሊያረጁ ይችላሉ፣ ሌሎች ደግሞ ቀስ እያሉ ያረጃሉ። እንግዲህ ይሄ በተለያየ ፍጥነት ማርጀት ሁኔታ ወይም በተለያየ ፍጥነት የህዋሳት ስራዎችን የመተካት ሁኔታ እንግዲህ ከእርጅና ጋር ይገናኛል ማለት ነው።
መልካም። ይሄ ምናልባትም ወደ ቀጣዩ ትልቁ ጥያቄ በቀጥታ ያዘልቀናል። ዶክተር ዘውዱ፣ የእርጅናን ጊዜ ማዘግየት ወይንም ደግሞ ጤናማ እድሜን ረጅም ማድረግ እንደ ትልቅ ሳይንስ ብቻውን እየተጠና ያለ ያን ሁኔታ ሊቀይሩ የሚያስችሉ የእርሶን ሙያ የሚመለከተው ጂኖምን፣ ኤፒጄኔቲክስን እና ከዛ ውጭ ደግሞ በሕክምናው በሳይንሱ ዓለም በመድኃኒቶች ጭምር የሚሰሩ ዛሬ ብዙ ተስፋ የሰጡ ምናልባት በሚቀጥሉት አስርታት ውስጥ ተጨባጭ ለውጥ እየመጣበት ያለውን ሁኔታ እንደው ጨረፍ አድርገን ብንመለከት የስነ ህይወታዊ እድሜ ግስጋሴን ዝግ ለማድረግ ወይንም ጨርሶ ወደ መቀልበስ ሁሉ የሚሄድ አቅጣጫ ቢያንስ በሳይንስ ደረጃ እያነጋገረ ነውና ይህ ቶሎ የማርጀት በፍጥነት ሴሎች የሚሄዱበትን ግስጋሴ ማዘግየት የሚለው ጽንሰ ሀሳብ ራሱ ባዕድ ነውና ምንድን ነው የሚሆነው? ቅድም በሰውነታችን ውስጥ በሴሎቹ ላይ በዘረመሎቹ ላይ የሚመጡትን ለውጦች ማዘግየት ጋር አዛምደው ካነሱት ጋር እንደው አንድ ሁለት ሀሳብ ቢፈነጥቁ እግረ መንገዶንም የአኗኗር ዘይቤስ እዚህ ውስጥ ምን ሚና አለው? ለምሳሌ ያህል የአመጋገብ ስርዓት መዛባት፣ አካላዊ እንቅስቃሴ አለመኖር፣ እንደ ሲጋራ መሰል ሱሶች ጤናን የሚያውኩ ለረጅም ጊዜ ማድረግ ፈጥኖ ያስረጃል የሚለው እሳቤ ጋር የሚዛመድ ነገር ካለ የአኗኗር ዘይቤም እዚህ ውስጥ የሚያሳድረው ተጽዕኖ ካለ?
አዎ፣ እንግዲህ ያው ከኋላ ልነሳና ከአኗኗር ዘዴ አንዳንደኛው እንግዲህ የአኗኗር ዘዴ ወይም ደግሞ ይሄ አካባቢው የሚፈጥረው ተጽዕኖ ማለት ነው። አካባቢው የሚፈጥረው ተጽዕኖ ምግብ አንደኛው ነው። ለተለያዩ ጨረሮች መጋለጥ ሌላኛው ነው። ለተለያየ የሙቀት መጠን መጋለጥ የተለያየ ሌላኛው ነው። ኤክሰርሳይዝ ማድረግ ወይም አለማድረግ ሌላኛው ነው። የተበከሉ ነገሮችን መውሰድ ከአየር ጀምሮ ማለት ነው። በምንጠጣው ውሃው ውስጥ ሊሆን ይችላል፣ ምንበላውን ምግብ ውስጥ ሊሆን ይችላል። እነዛ የሚያመጡት ችግር አለ። እንደገና ደግሞ ከዛም አልፎ በስነ ልቦና ላይ የሚደርሱ አደጋዎች ለምሳሌ በስትረስ ምክንያት ማለት ነው፣ በጭንቀት፣ ድባቴ፣ እነዚህ የሚያመጡት በአጠቃላይ የኢንቫይሮንመንት ፋክተር አለ። ከዚህ ውጪ ደግሞ ቅድም የተናገርኳቸው ይሄ የኤፒጂኖሙ ማለት ጂኖሙ የሚቀየርባቸው ግን መሰረታዊ ሆኖ የዲኤንኤው ቅር አይቀየርም። እሱ ስለማይቀየር ይሄ ልክ መሰረታዊ አይነት የሆነ ባህሪ መወራረስ ጋራ አናገናኘውም። ይሄኛው ተለያዩ ምክንያቶች ዲኤንኤ ላይ የሚመጡት ዴኮሬሽኖች ቅድም እንዳልኩት እነሱ መቀየር የዲኤንኤውን ስራ ይፋጠን አይፋጠን የሚሉትን ነገሮች በመወሰኑ ደረጃ ወይም ደግሞ ይሄ ሬጉላተሪ የሆነውን ስራ በአፌክት በማድረጉ የተነሳ ሊመጡ የሚችሉ ነገሮች ናቸው። ከዚህ አልፎ ደግሞ ሴሉን እንደገና መልሶ ራሱን እንዲያጎለብት እንደገና መልሶ ስራውን መስራት እንዲችል ሊያደርጉ የሚችሉ ነገሮች ምንድን ናቸው? ብዙም በመጀመሪያ ደረጃ የምግብ አወሳሰድ የምግብ አጠቃቀም ዋናው ነው። የምግብ አወሳሰድ እና የምግብ አጠቃቀም ጤናማ ይሆናል ጤናማ ያልሆናል እና ጤናማ የሆነ የምግብ አጠቃቀም እና አወሳሰድ ይህንን የእርጅና ፕሮሰስን እንዲዘገይ ያደርገዋል። ግን ጤናማ ያልሆነ ደግሞ አመጋገብ የእርጅና ፕሮሰስን እንዲያፋጥን ያደርገዋል። እነዚህ ጤናማ ያልሆነው አመጋገቦች ወይም እንደዚህ አይነቶቹ ነገሮች ለምሳሌ ዳያቤትስን መውሰድ እንችላለን። ኢንሱሊን ባላንስ አለመኖር የሚያመጣው የስኳር በሽታ ነው። እሱ ራሱ አሁን ትልቁ ገድሜ የመጨመር መፋጠን ጋራ የሚያያዝ አይነት ሁኔታ ነው እና እነዚህ የተለያዩ በኢንቫይሮመንት እና በጂኖም መካከል የነሱ እርስ በርስ ግንኙነት የሚፈጥረው ነገር ነው ይሄንን የሚያመጣው።
የመጨረሻ የሚሆን አንድ ጥያቄ ባስከትል ዶክተር ዘውዱ፣ ከኖኖር ዘይቤ የሚካተት የምስራቁ ዓለም የኑሮ ፍልስፍና ጋር መሰረት ያለው ልማዱም አሁን በዓለም አቀፍ ደረጃ እየተስፋፋ የመጣ ነገር ግን መሰረቱን ቀደም ብዬ እንዳልኩት እንደ ቲቤት የመሳሰሉትን የምስራቅ እስያ ሀገሮች የተለመደ ጥንታዊ ልማድ ሜዲቴሽን የሚባለውን የጥሞና ጊዜ መውሰድ በጤና ላይ ከፍተኛ ለውጥ እንደሚያመጣ፣ በስነ ልቦና ላይ ለውጥ እንደሚያመጣ፣ ህይወትን በተሻለ መንገድ ለመምራት እንደሚረዳ፣ ለማስተዋል፣ ለፈጠራ እንደሚረዳ አሁን በሳይንሱ ዓለም በሰፊው ጥናት እየተደረገበት ነው። ሴሎች ከሞቱ በኋላ እንደማይተኩ ተደርጎ የሚታሰቡት በተለይ ለትውስታ የሚረዱትን ማለምለም እንደሚችል እነሱን እንደገና ህይወት እንዲዘሩ የሚያደርግበት ተጽዕኖ በስፋት ጥናት እየወጣ ነው እና አንዳንዴ የትውስታ አቅማችንን ያህል ጥሩ ማስታወስ የመቻላችን ያህል ማንነታችንም በዛ መንገድ ይገለጻልና ወይም ጤናማ ህይወት የመምራት አቅማችን እዚህ ላይ ምን ይላሉ?
ቅድም ስትረስ የሚለውን ቃል ጨምሬ ነበር። ጭንቀት ውስጥ ያለ ሰውነት ወይም በጭንቀት ውስጥ ያለ ህዋስ የተለያዩ አደጋዎች ይጋለጣል። ከአደጋዎቹ አንዱ ለምሳሌ በዛን ሰዓት ላይ ከሰውነት የሚመነጩ ሆርሞኖች አሉ። እነዚህ ሆርሞኖች መመንጨት የተለያዩ ህዋሳትን ስራ ማዛባትን ያመጣል። በሚፈለግበት ሰዓት ያልመነጨ ሆርሞን ወይም በሚፈለግበት መጠን ያልመነጨ ሆርሞን ሁልጊዜም የህዋሳት ስራ ያዛባል እና የህዋት ስራ መዛባት ደግሞ ይኸው እንግዲህ ፈጥኖ ከማርጀት ጋራ ወይም ደግሞ ፈጥኖ ወደ ሞት ወደ መሄድ ጋር ይሄ ፕሮግራም ሴል ዴዝ የሚባል ነገር አለ። ያው እያንዳንዱ ሴል ፕሮግራም ሆኗል የሚሞቱበት ጊዜ የተወሰነ ነው። ያን የተወሰነውን ሰዓት ወይ ያራዝሟል ወይም ደግሞ ያፋጥመዋል። እንደዚህ አይነቱ ነገር እንግዲህ ከጋር እያያዛል እና ቅድም አንተ እንዳልከው በሩቅ ምስራቅ አካባቢ የሚዘወተሩ የአኗኗር ሁኔታዎች ይሄንን ነገር እንዲቀንስ፣ በተለይ ይሄ ጭንቀት ያለው ህይወት እንዳይኖር ግለሰቡን ወይም ሰውን ይረዳሉ እና በዛ ምክንያት ይሄንን ፈጥኖ የማርጀቱን ፕሮሰስ ያዘገዩታል ማለት ነው። ያ አንድ ነው። እንግዲህ አሁን ይሄን ሁሉ የሚካሄደው ሴል ውስጥ ነው። ሴል የራሱ ሜሞሪ አለው። ሴሉለር ሜሞሪ ይባላል እና የሴሉለር ሜሞሪ ምንድን ነው? እዚህ በኤፒጂኖም ላይ ቅድም ያልኩ የሚደረጉት ዴኮሬቲቭ የሆኑት ለውጦች እነሱ ለውጦች ተቀብሎ ለሚቀጥለው ህዋስ፣ ምክንያቱም እያንዳንዱ ሴል ይባዛል፣ ሪጀነሬት ያደርጋል። ሪጀነሬት በሚያደርግ ጊዜ ለዛ ህዋስ ያንን ኢንፎርሜሽን አስተላልፎለት ነው የሚሄደው እና ያ ህዋስ ደግሞ ያን የተላለፈለትን ኢንፎርሜሽን ተቀብሎ ማለት ያንን ሴሉለር ሜሞሪ ተቀብሎ ተግባራዊ ያደርጋል እና ይሄኛው ህዋስ መጀመሪያ ያስቀመጠለትን የኤፒጂኖሚክ የሆነውን ሜሞሪ እሱን ይጠቀምበታል ማለት ነው። እና ጂኖሙ ሳይሆን የሚቀየረው ይሄ ኤፒጂኖም የሚባለው ፓርት ነው እና ኤፒጂኖሙ ደግሞ በሜሞሪ መልክ ይቀመጣል። ይሄ ኤፒጂኖሚክ ሜሞሪ ኤጂንግ ፕሮሰሱ ትልቅ አስተዋጽኦ ያደርጋል።
መልካም።
ኤፒጄኖሚክ ሪሞዴሊንግ ይባላል ይሄ ፕሮሰሱ ሂደቱ። ኤፒጄኖሙ ሁልጊዜ ሞዲፋይድ ይሆናል፣ ይቀየራል። ላዩ ላይ ተጨማሪ ነገሮች ይቀመጣሉ ወይም ደግሞ የነበሩ ነገሮች ይነሳሉ፣ ግን እነዛ በህዋስ ትውስታ ሆነው ይቀመጣሉ። ይሄንን ትውስታ ደግሞ ለሚቀጥለው ህዋስ ያስተላልፉታል።
መልካም። ዶክተር ዘውዱ ተረፈወርቅ የዘረመል ጥናት ባለሙያና የአዲስ አበባ የዘረመል ምርመራ ከፍተኛ ላብራቶሪ ስራ አስኪያጅ፣ ሁለተኛውን እድሜ ባዮሎጂክ ወይም ስነ ህይወታዊ እድሜ የሚባለውን አስመልክቶ ላደረግነው ቆይታ ለጊዜው አመሰግናለሁ። መሰል የሚያወያዩ ርዕሶች መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ። እግዚአብሔር ይስጥልኝ።
ሙያዊ ትንታኔውን የሰጡን ዶክተር ዘውዱ ተረፈወርቅ የዘረመል ጥናትና ምርምር ባለሙያ እንዲሁም በእንግሊዝኛው ምህጻረ ቃል MRCET የተባለ አዲስ አበባ የሚገኝ የዘረመል ጥናት ከፍተኛ ላብራቶር መስራችና ዋና ስራ አስኪያጅ ናቸው። ዶክተር ዘውዱን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። ቀደም ብለን በመግቢያው ወደ አስተዋወቅ ናችሁ እዚህ ዩናይት ስቴትስ የሚገኘው የኢትዮጵያውያን ሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ ለክብር እውቅና ወደ አበቃቸው የሁለተኛ ደረጃ ትምህርታቸውን በከፍተኛ ውጤት ያጠናቀቁና በተለያዩ ማህበራዊ ተሳትፏቸው ወደሚታወቁት የዘንድሮ ተሸላሚዎች ውሰዳችሁ። የኢትዮጵያውያኑ የሽልማት ድርጅት 29ኛ ዓመት ተሸላሚዎች 6 ወጣቶች ናቸው። እንደ ቀድሞ በአዋቂዎችና በወጣቶች ጎራ መደረጉ ቀርቶ ዘንድሮ በወጣቶች ጎራ ብቻ የተደረገ ስነ ስርዓት መሆኑን ቀደም ባለ ውይይት የህዝብ ግንኙነት ኃላፊው አቶ ቢኒያም ገብረወልድ አስረድተውናል። ዛሬ ታዲያ ከወጣቶቹ ሁለቱን ጋብዣለሁ። ራሳቸውን ያስተዋውቁናል።
ስሜ ጽዮን ግዛቸው ኬልኮ ነው። ከኦክዴል ሃይ ስኩል ግራጁዌት አድርጌያለሁ እና ፍሬድሪክ ኤሪያ ነው የምኖረው፣ ሜሪላንድ ውስጥ።
ሰላም፣ እኔ ሳሙኤል እሸቱ እባላለሁ። አሁን አፐር ማዶ ሜሪላንድ እኖራለሁ እና ሲኤምአይቲ ሳውት ፐብሊክ ቻርተር ትምህርት ቤት ሄድ ነበር ለሃይ ስኩል እና ፕሪንስ ጆርጅስ ኮሚኒቲ ኮሌጅ ሄድ ነበር እና እዛ አሶሺየት ዲግሪ ኢንፎርሜሽን ቴክኖሎጂ አገኘው።
አመሰግናለሁ። ለምን ዘንድሮ እንደተሸለማችሁ፣ ምን የተለየ ነገር እንደሰራችሁ፣ በዩናይት ስቴትስ ከሚኖሩ በዚህ ዓመት ከሚመረቁ ተማሪዎች ለምን እንደተመረጣችሁ የማህበረ ግዩራን ዘረ ኢትዮጵያ ኃላፊዎች በመጠኑ አስተዋውቀውናል በቀደመ ፕሮግራማችን። በዚህ ሰዓት ለሚከታተሉ አድማጮች የእናንተንም አራያ ሊከተሉ ለሚችሉ አዳጊ ወጣቶች በሚረዳ መልኩ የሰራችኋቸውን ክንውኖች እናስተዋውቅ። ሲሆን እንደ ሰረዳሁት 7-8 ዓመታት በፊት ነው ከኢትዮጵያ ወዲህ ወደ ዩናይት ስቴትስ የመጣሽው። በአጭር ጊዜ ውስጥ እጅግ ከፍተኛ የሚባል ውጤት ካመጡ የሲድ ህዝብ ግንኙነት ባለፈው ፕሮግራም እንደነገሩን በብሔራዊ ደረጃ እጅግ ከፍተኛ የሚባለውን 100% የሚሆኑት ተማሪዎች የሚገኙበት ውስጥ ገብተሻል። እስኪ ንገሪን ስትመጪ የነበረውን ትምህርትሽን የተከታተልሽበት ሁኔታና ውጤትሽንም ያስመዘገብሽው ውጤት ወዴትስ ሊወስድሽ ነው?
አስሩኝ ነው ወደ አሜሪካ የመጣው ከኢትዮጵያ እና ቬርሞንት ትንሽ ኑር ያለው ሜሪላንድም ኑር ያለው እና እናትና አባቴ ኢትዮጵያን በጣም ኢንካሬጅ ያደረጉኝ ነበር ለትምህርቴ። እዛም በጣም ዴዲኬትድ ነበርኩ ለትምህርቴ። እዚህ ኤስቲኤ ላይ 15-20 አግኝቼ ነበር እና የሃይ ስኩል ጂፒኤ ለጁኒየር ይር ኮሌጅ አፕላይ ሳደርግ የተጠቀምኩት 4.87 ነበር እና በጣም ሃይ ፐርሰንት፣
እጅግ ከፍተኛ ውጤት።
ከሱ ውጭ ግን በጣም ብዙ ክለብ ውስጥ ኢንቮልቭ እሳተፋለሁ።
የነገርሽን የመጣሽው ገና የ10 ዓመት ልጅ እያለሽ ነው እና እጅግ ከፍተኛ ውጤት አምጥተሽ መመረቅ ብቻ ሳይሆን በተለያዩ ትምህርት ቤት ውስጥ ባሉ ክበቦች ውስጥም ትሳተፊ ነበረ።
አስሩኝ ነው ወደ አሜሪካ የመጣሁት እና ትልቅ ማርክ ነው ትምህርት ቤት ያገኘሁት እና ትምህርት ቤት ውስጥ በጣም እሳተፋለሁ። የመልታይ ካልቸራል ክለብ ሄድ ነኝ እና የሬድ ክሮስ ክለብ፣ ናሽናል ኦነር ሶሳይቲ፣ ናሽናል ማት ኦነር፣ ናሽናል ሳይንስ ኦነር ሶሳይቲ ውስጥ ነበርኩኝ። ከሱ ውጭ ደግሞ ቤተ ክርስቲያኔ ክብደ ተዋህዶ የሚባል ከሌሎች ተማሪዎች ጋር ሰርተን ነበር። ልብስ ኢትዮጵያ ውስጥ ያሉትን ለማገዝ እንጥር ነበር።
እርዳታ የሚሰጥ ልብስ አሰባስባችሁ ወደ ኢትዮጵያ እንዲላክ ትረዳላችሁ?
ከሱ ውጭም ለትምህርት ቤት የሚያስፈልጉ ነገሮች አሰባስበን ወደ ኢትዮጵያ ልከናል። አንድ አመት ደግሞ ብር አሰባስበን ለኢትዮጵያ ትምህርት ቤት ልከን ዩኒፎርም እንዲገዙ አድርገን ነበር።
መልካም ተሳትፎሽ እዚህ ባለሽበት አካባቢ ብቻ ሳይገደብ በአገርሽ ያሉ ተማሪዎች የሚያስፈልጋቸው ቁሳቁስ ለመርዳትም በዛም ትሳተፊያለሽ። በእነኚህ ሁሉ ባሳየሽው ብቃት ነው ለዚህ እውቅናና ሽልማት የበቃሽው። ጽዮን፣ ሌሎች ጥያቄዎችን ማነሳልሻለሁ ቆየት ብዬ። አሁን ወደ ሳሙኤል ልሻገር። ሳሙኤል፣ እንደ ጽዮን ሁሉ አንተም በጣም ከፍተኛ ውጤት በማምጣት በማህበረሰብ ተሳትፎ የላቀ አስተዋጽኦ በማበርከት ቅድም ጀመር እንዳረክልን ደግሞ ሁለተኛ ደረጃ ተማሪ ሆነህ እያለ የኮሌጅም ትምህርት እየተከታተልክ አጠናቀ በተመሳሳይ ጊዜ በአሶሺየት ዲግሪ ተመርቀሃል። እስኪ ንገረን ስለሰራኸው ስራ በትምህርት ቤት ውስጥም ስለነበረ።
አዎ፣ የሃይ ስኩል እና የኮሌጅ ግራጁዌት ነኝ እና ኮሚኒቲ ኮሌጅ በጣም ይከብድ ነበር። እኔ ከሃይ ስኩሌ ውስጥ ያለው ክለብ ናሽናል ኦነር ሶሳይቲ ይባላል እና እዛ ውስጥ ብዙ ነገር ሰርተናል። እኔ አሁን ፕሬዚደንት ነኝ። ከፈንድሬዘሩ 4000 አገኝተናል።
$4000 አሰባሰብን ማለት ነው?
አዎ፣ ለሊምፎማ እና ለሉኪሚያ ፔሽንቶች $4000 ሰጠን። እና ናሽናል ቴክኒካል ኦነር ሶሳይቲ ይባላል። ሌላ ሶሳይቲ ልክ እንደ ናሽናል ኦነር ሶሳይቲ ነበረ፣ ግን ይሄ ቴክኒካሊ ስለ ቴክኖሎጂ ነበር። እና እዛ ውስጥ ቫይስ ፕሬዚደንት ነበርኩኝ እና ብዙ ነገር ማድረግ ፈልጌ ነበር። እኔ ኮሌጅ ሲሄድ ልክ እንደዛ ክለብ እፈጥራለሁ። ሌላ ከትምህርት ቤት ውጭ 6-7 ዓመት አገልግያለሁ። እና ብዙ ነገር ተምሬያለሁ ስለ ሀገሬ ስለ ቤተክርስቲያን ስርዓት ጥሩ ውጤት ለማግኘት እንዴት ያስፈልጋል ብዙ ነገር ሰርቻለሁ ብዙ አዋርድ አገኝቻለሁ እና በጣም ሰላም ነገር ነው
በርግጥ ብዙ ነገሮችን ሰርተሃል የማህበራዊ ተሳትፎህና ትምህርትህን ጎን ለጎን ማስኬድ ይቻላል የሁለተኛ ደረጃ ተማሪ ሆነ በአንድ ጊዜ የኮሌጅ ትምህርት መከታተል ቻልክ ይከብድ ነበር ብለሃል የሁለተኛ ደረጃ ተማሪ ኮሌጅን እንዲከብድ ነው የሚጠበቅ እነኚህ ሁሉ ያደረክ ደግሞ በቤተክርስቲያን ታገለግላለህ ዲያቆን ብቻ ሳይሆን ያንተ ቤት ታዳጊ ወጣት ዲያቆኖችንም ትመራለህ የመሪነት ኃላፊነትም አለ እስኪ ደግሞ ስለሱ ባጭሩ
አንዳንዴ አለቃ ነኝ ብዙ ጊዜ አለቃ አይደለሁም
ትምራረጣላችሁ በየተራ ነው የምትሆኑት?
አዎ።
ገሩም እንዲህ አይነቱ ዝግጅት ከእናንተ በፊት ስለነበሩትም በየአመቱ ስለሚሸለሙ ወጣቶች የመስማት እድል እንደነበራችሁ ተገምታለሁ። ቀደም ብለን እንደገለጽነው የዘንድሮ በጣም ለየት ያለ ነውና እስኪ በመጠኑ አንዳንድ ነገሮችን ለማነጻጸር እንሞክር። በኮቪድ ምክንያት 2 አመት ከተቋረጠ በኋላ ሲጀምር ዘንድሮ ሊተላለፍ ካለ በኋላ ነው የእናንተን የግድ ማድረግ ያለብን ያሉት። ያዋቂዎች ልማት አብሮ ይደረግ በነበረበት ጊዜ ስለነበረው ዘንድሮ ስለጎደለው ነገር ምን ተረዳችሁ? እናንተ በፊት ስለነበረው በሐሳብም ደረጃ የወሰዳችሁት ካለ ሲዮን ካንቺ ልጀምር።
ለሲል በጣም thankful ነኝ እና ስለ ድሮ I think ታላቆች ሲኖሩ አሁን እኛም እንደምንሸለመው inspiration ነው ከነሱ እንድንማር አሁን ወርሳታቸው ላይ ሄደ ድሮ አዋድተው ማየት በጣም inspiring እና ለfuture ለበኋላ motivating ነው።
መልካም በተለየ ሁኔታ ውስጥ ስለሆነ የተሸለማችሁት የወጣቶቹ ብቻ ነው ዘንድሮ የተደረገው የሚቀጥለው አመት እንደቀድሞ ሁለቱንም እንደሚያደርጉ ተናግረዋል። ሳሙኤል ባንተስ በኩል ከዚህ በፊት ሲል ስለሚያደርጋቸው አሰራሮች ማር መረዳት ይችላል ነበር ጽዮን እንዳለችው በዌብሳይታቸውም ላይ ይሁን ከሰዎች በመስማት አሰራሩ ምን ይመስል እንደነበረ ታላላቆች ሲሸለሙ ጎን ለጎን ተቀምጣችሁ የሚታይበትን ቪዲዮ ማይታችሁ ሊሆን ይችላል ምን ተረዳ?
አዎ እኔ ለመጀመሪያ ጊዜ ሲድ ለማወቅ አንድ ሴት ያነበረ እና ጸሎት ኃይለ ማርያም ትባላለች እና አንድ ቀን ኖሚኒክ አደረገችኝ ለሲድ አዋርድ እና ብዙ ነገር ነገረችኝ ስለ ሲድ እና ዌብሳይቱ አለ ሌሎችን ከሲዱ ቦርድ መንበር አለ ጋሽ ቢኒያም እንደ ቲያስራት ስለ ሲድ ብዙ ነገር ነገሩ።
ለሽልማት ስትመጡ እናንተ እንዴት እንደተመረጣችሁ የሰራችሁትን ስራ የምታውቁትን ያህል አንዳችሁ ስለሌላችሁም ትማራላችሁ። አሁን እዚጋ በመተነጋገርበት ጊዜ ሳሙኤል ጽዮን ምን እንደሰራች አብራዋት ከነበሩ ወጣቶች ጋር ምን አይነት ስራዎችን እንደሰራች በትምርቶ ያመጣችሁን ውጤት እዛ መተክላ የተነገረውን ጨምሮ ታውቅ ትረዳለ። ስለሌሎችም እንደዚሁ ስለረዲኤት ሌሎች እዚህ ውስጥ ያልተገኙ ዛሬ ያልጋበዝናቸው የእናንተ እኩዮችም የሰሩትን ታያላችሁ እንደናንተ ምሳሌ ናቸውና የማናቸው እንደው የተለየ ስሜት አሳደረባችሁ የማናቸው በጣም አስገረማችሁ እናንተ ራሳችሁ ትልልቅ ስራ የሰራችሁ ስለሆናችሁ ለእናንተ እንደው የተለየ ስሜት ተሰጣችሁ የገሌ ስራ ገርሞኛል እንዲህ ማድረጉ ምትሉት አለ? አሁን ማከላችሁ ስለሌሉትም ሊሆን ይችላል። ጽዮን ካንቺን ጀምር።
ለኔ አንድ ሰው አይደለም ግን ይሄ አሶሲየት ፕሮግራም ያረጉት የኮሌጅ ሄደው ሃይ ስኩል ጋር ባላንስ ያረጉት በጣም ኢንስፓየር አረጋል። ለምን በቃ ኮሌጅ ትልቅ ነገር ነው እና አንድ ላይ ከሃይ ስኩል እያረጉ ኮሌጅ አፕሊኬሽን እያረጉ እና ትምህርት ቤትም ስራ እየሰሩ አሁን ሳሙኤል ቸርችም እየሰራ ሁሉንም ነገር ባላንስ ማድረግ በጣም ዲፊካልት ነው እና ኢንስፓየሪንግ ነው ስለ እነሱስ መስማት።
በጣም ግሩም። ሳሙኤል አንተስ?
የሲል ሽልማት ሁለት ሰው ነበረ ከና የተገኘ ናታኒያ እና ሬዲየት ይባላሉ። እኔ ትምህርት ቤት ብዙ ክለቦች አልነበረም ግን ናታኒያ እና ሬዲየት በጣም ብዙ ስራ ሰሩ። ረዝሜያቸው እና ባዮግራፊ ስሰማ ናታኒያ እና ሬዲየት ብዙ ነገር ሰሩ እና በጣም ጥሩ ኮሌጅ ገቡና አስባለሁ እና በጣም ጥሩ ሰው ናቸው።
ግሩም። አሁን እንደናንተ ሽልማት የተሰጣቸውና እውቅና ያገኙ እንኩዮቻችሁ ስለነሱ እንድትሉ ነው ይሄን ጥያቄ ጠየቅኳችሁ። ገና ትምህርት ቤት ይጠብቃችኋል አሁን ወደሚቀጥለው የትምህርት ምዕራፍ ነው የምትሄዱት። ግን የሲድ ልጆች ስለሆናችሁ ያገናኛችሁ መድረክ ስለነበረ በተለይ ደግሞ በኢትዮጵያዊነታችሁ በየበኩላችሁ የምትሰሩት ነገር ስላለ አንድ ላይ እንኳን ባትሰሩ የመገናኘት ወደፊት የመተባበር አንዳንድ ነገሮችንም እድል ከተገኘ አብሮ የመስራት ነገር የሚቀጥል ነገር ይታሰባችኋል? ሲሆን ወደ አንቺ ልምጣ።
አዎ፣ ከሴት ኦነሪዎቹ ጋር በስፋት ፈልጋት በኋላ ማገዝ ነው ፈልገው እና እነሱ የሰሩትን መስራት የፈልጉትን ሜጀራቸውን ኮሌጅ የሚሄዱትን ስሰማ እነሱ እና የኛ ቫሊዩ አላን ያደርጋል እና እነሱ ጋር መስራት ድሪሜ ነው።
ግሩም ሳሙኤል።
እሺ፣ መርሲ ኦርጋናይዜሽን ለኢትዮጵያ እና ለኢትዮጵያ ዲያስፖራ ብዙ ነገር ሰሩ እና እኔ ከሲድ ኦነሪ አጠገብ በዛ መሳተፍ ፈልጋለሁ እና የሚቀጥለው አመት የሲድ 30 ዓመት አኒቨርሰሪ ይሆናል እና ትልቅ ዝግጅት አለ እና እዛ መሄድ ፈልጋለሁ። ከሌሎች ሲድ ኦነሪ አጠገብ የዛ መሄድ ፈልጋለሁ እና ከዛ ውጪ ብዙ ነገር መስራት አለ። ከኛ ሜጀር ወይም ከኮሚኒቲ ሰርቪስ አለ እና አንድ ቀን ልክ እንደ ሲድ አንድ ኦርጋናይዜሽን መፈጠር ፈልጋለሁ ሰዎችን ለኢትዮጵያናዊዎች እና ለሁሉም ሰው ማገዝ እና መርዳት ፈልጋለሁ።
መልካም ሳሙኤል፣ የመጨረሻውን ጥያቄ ከአንተ ልጀምርና እንደገና ወደ ጽዮን እመልሳለሁ። አሁን ትምህርት ቤት ጨርሳችኋል፣ ተመርቃችኋል። ያንተ በአጋጣሚ ለየት ያለ ሁኔታ ነው፣ የኮሌጅም ትምህርት ጨርሰሃል። ግን አሁን ከዚህ በኋላ የሚቀጥለው ትምህርት የምትሄድበት ኮሌጅም የት ነው? የሚቀጥለው ምዕራፍ ምንድን ነው የምታጠናው?
ሚሊተሪ ኮሌጅ ይባላል። ቨርሞንት ነው ያለው እና ባዮኬሚስትሪ ወይም ፖለቲካ ማጥናት እፈልጋለሁ። ባዮኬሚስትሪ ካጠና ብዙ ነገር መስራት ትችላለህ፣ ወይም ፖለቲካ ካጠና ብዙ ነገሮች መስራት ትችላለህ። አምባሳደር መሆን ትችላለህ፣ መንግስቱ ውስጥ መስራት ትችላለህ። እና እኔ ሰው ለመርዳት በጣም እፈልጋለሁ እና ባዮኬሚስትሪ ከሆንኩ ወደ ሜዲካል ፊልድ እገባለሁ፣ ወይም ከፖለቲካ ከገባው ካውንስልመን ወይ ሬፕሬዘንቲቭ መሆን እፈልጋለሁ።
የህዝብ ወኪል ሆነህ በኃላፊነት ለማገልገልም ትፈልጋለህ? ሁለት የተራራቁ የሚመስሉ ምርጫዎች ናቸው ያሉ። ሁልጊዜም እንደዚሁ ታስብ ነበረ ወይስ ሰው ለመርዳት ሁለቱም ይረዳኛል ብለህ ስላሰብክ ነው?
ሁለቱንም አሰብኩ ነበር። ተመሳሳይ ናቸው እኮ። አሁን ብዙ ሴኔተሮች፣ ብዙ ፖለቲካ የሚያጠኑ ሰዎች ስለ ኢንቫይሮንመንት፣ ስለ ሜዲካል ፊልድ ያስባሉ፣ ስለ ሄልት ኬር፣ ስለ ሜዲካል ፊልድ ይተባበራሉ እና አንዳንዴ አንድ ናቸው። ሁለትንም በጣም ጥሩ ነገር ለመጥናት
ጥሩ ሀሳብ ነው የሚመስለው። የባዮኬሚስትሪ እውቀት ይዘው ባይገቡም ሲኖር ስለምታውቀው ነገር ስለሆነ ሰዎችን ማስተባበሩ የሚረዳ ነገር ለመፍጠር የምትሞክረው ጥሩ ነገር ነው ያሰብከው። ጽዮን፣ በአንቺስ በኩል የት ትምህርት ቤት ነው የምትሄጂው? ምንድን ነው የምታጠኘው?
የሚቀጥለው ነው ፕሪንስተን ዩኒቨርሲቲ ነው የምሄደው እና ማጠናው ሞለኪውለር ባዮሎጂ ነው እና ሜዲካል ስኩል ነው። ግን እሱ ካልሆነ ደግሞ ኮምፒውተር ሳይንስ
ግሩም ነው። ትልቅ ተስፋና ኃላፊነትን አንድ ላይ ይዛችሁ ነው የምትሄዱት። ጽዮን፣ እንደተረዳሁት ዛሬ የምረቃ ቀንሽ ነው። እንኳን ደስ ያለሽ፣ ኮንግራጁሌሽንስ። ትልቅ በዓል ይጠብቅሻል። ከቤተሰብ ዝግጅት በፊት ነው ብዙ በምትሯሯጭበት ሰዓት ከሳሙኤል ጋር ያገኘኋችሁ። መልካም የህይወት ዘመን እመኛለሁ። ሌላ ጊዜ የደረሳችሁበትን ያላችሁበትን የምንከታተልበት አጋጣሚ እንደሚኖረንም ተስፋ አደርጋለሁ። አመሰግናለሁ። መልካም እድል።
አመሰግናለሁ እና ስለጠራኝ በጣም አመሰግናለሁ።
ቃለ ምልልሳችንን ካገባደድን በኋላ ሳሙኤል እዚህ ተወልዶ እንዳደገ፣ ጽዮን ደግሞ በሕፃንነቷ መታ እንዳደገች አማርኛቸው ግሩም ነው። ይሁንና መናገር ይፈልጉት የነበረው ነገር ግን በእንግሊዝኛ ቀሏቸው ሊናገሩት የሚችሉት ሀሳብ ካለ እድል ሰጧቸው። በሕይወታችን ልዩ ቦታ አላቸው ያሏቸውን ነበረ ማመስገን የመረጡበት።
I want to thank my parents, Afra Hailu and Gizakyo Taruna. Without them, I would not be where I am today. They've inspired me, they've pushed me to work hard, and I can't even put into words how much they've influenced my life. And also just want to thank the Ethiopian community. That's my goal in the future. That would be where I am without the Ethiopian community. Thank you.
መጀመሪያ እግዚአብሔርን አመሰግናለሁ ለሁሉም ነገር ስላደረገኝ። ከዛ ቀጥሎ I would like to thank my parents as well for everything, for teaching me, ስለ ሃይማኖቴ፣ ስለ ባህሬ፣ for about my culture and where I came from. I would also like to thank እኔ ቤተ ክርስቲያን እኛ ቤተ ክርስቲያን አለቃ መምህር ዘበነ፣ አባ ገብረ ወልድ እና ቀሲስ አይምሮ ለሁሉም ነገር ስላደረጉኝ በጣም አመሰግናቸዋል። እና I've done a lot in my high school career and I just wanted to do even more in my college career and after my college career. And I feel like seed given me a lot to think about, a lot of ways that I can help Ethiopia and diaspora to help people in general. So I'm grateful for Seed as well.
ወላጆቼን አመሰግናለሁ ስትል ጀመረችው ሲሆን ያለናንተ ገዛ አሁን ከደረስኩበት ባልደረስኩ ነበር እንድበረታ እንድጠነክር እንድንቃቃ አድርጋችሁኛል አመሰግናለሁ ብላለች የኢትዮጵያውያን ማህበረሰብ አባላት ወገኖቼንም ከደረስኩበት እንድደርስ ላደረጋችሁልኝ ምስጋናዬ ይድረስ ነው ያለችው አማርኛ ማዳገት ሳይሆን ጭራሽ አማርኛ የሚቀናው የሚመስለው ሳሙኤል በበኩሉ በአማርኛ ከገለጻቸው በተጨማሪ በሰነዘራቸው ጥቂት ቃላት እንዲህ ብለዋል። የሁለተኛ ደረጃ ተማሪ ሆኜ ብዙ አገልግያለሁ። አሁን ደግሞ ወደ ኮሌጅ ገባና ብዙ መስራትና ማህበረሰቤንም ማገልገል እፈልጋለሁ ያለው ሳሙኤል ከኮሌጅ በኋላም እንደ ፍቃዴ ማገልገል እንድችል ይበልጥ እንድሰራም የማስበው ነገር ሰጥቶኛል ሲል ሽልማቱን የሰጠውን ድርጅት ሲድን አመስግኗል። አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው። ንግስት አክሊሉ ለምሽቱ ፍትሃ ንግስትን የሰዎችን ምርጫና ፍላጎት ምናልባትም በቅርበት ሊገናኝ የሚችል ከመይመስለን የወንዶች ጸጉር አቆራረጥ ዘይቤ ጋር የሚያገናኝበትን ወግ ነው ያዘው።
ጸጉርህን ግልስልስ ቁጥርጥር ግምድ አታድርገው ብጥር አድርገህ አትንቀሰው ሁለት ዙር ሶስት ዙር አትሰራው ሰው በተፈጥሮ ያገኘውን መልክ አይለውጥ ይላል ኢትዮጵያ ከዛሬ 91 ዓመት በፊት እንደ ዘመናዊ ህገ መንግስት ተቀብላ ትተዳደርበት የነበረው ፍትሃ ነገስት የተሰኘው ህገ መንግስቷ በየትኛውም ሀገር ያለ ህገ መንግስት ኢትዮጵያን ጨምሮ ሰው ሁሉ በህግ ፊት እኩል ነው ይላል። ፍትሃ ነገስት ግን ከዚህም አለፍ ብሎ ቀደም ብለን እንዳልነው ስለ ዜጎች የጸጉር አያያዝ በሰፊው ይደነግጋል። በኢትዮጵያ እስከ ዛሬ ድረስ በተለይ በግል ትምህርት ቤቶች ጸጉርን ከመጠን ባለፈ ማሳደግ አይፈቀድም፣ ቁጥጥር አለ። ወታደራዊ ክፍሎች፣ መምህራን፣ ሰራተኞች፣ በተለይ የባንክ ሰራተኞች ጸጉር አያያዛቸው ላይ ጥንቃቄ እንዲያደርጉ ይመከራል። ድሮ ነገስታቱን ጨምሮ ከወረዳ እስከ ጠቅላይ ግዛት የነበሩ ሀገረ ገዢዎች የየራሳቸው የፍትሃ ነገስት መምህር ነበሯቸው። በሕግ የበላይነት ያምናሉ። ልጓም የሌለው ፈረስ ይጥላል ከደንደስ እያሉ ያስተምራሉ። ይህ ካልሆነ ሀገር የዳንዴ ወንበዴ መፈንጫ ትሆናለች ይላሉ ይመክራሉ። በፍትሃ ነገስት ላይ ጥናትና ምርምር አድርገው ለከፍተኛ ማዕረግ የበቁ ፕሮፌሰር አውቃለሁ። ጨዋታን ጨዋታ ያነሳውልና አጼ ቴዎድሮስም የሕግ አማካሪያቸው የነበሩት አራት አይናውና የፍትሃ ነገስት መምሩ ሊቁን መምራ አካል ወልድን ይማሯል እንደ አካልዬ ይዋጓል እንደ ገብርዬ ብለው ከጦር አበጋዛቸው ከፊታውራሪ ገብርዬ ጋር በከፍተኛ ክብር ገልጸዋቸዋል። ባለፈው ሳምንት ከአቶ ሰለሞን ደምሴ ጋር አድርገነው ከነበረው ውይይት ጸጉር አስተካካዩ ማለቴ ነው አንዱን እናዳምጥ።
እኔ ሙያዬ ቢሆንም ያው ማለት እንጀራዬ ነው ያ ማለት ያው ገቢ የማገኝበት ከዚህ ምንጭ ቢሆንም ብዙም እኔ አሁን ስለ ሽበቱና ቀለም በሚባለው ነገር ብዙም ተስማሚ አይደለሁም። እኔ እስካሁንም ቀለም በመቀባቱ ብዙም ደጋፊ አይደለሁም። አንዳንድ የተፈጥሮን መላመድ እንጂ መቀየር የሚባለው ነገር ላይ ብዙም ደጋፊ አይደለሁም። እኔ መላመድ የሚባለው ነገር ላይ እስማማለሁ። ምክንያቱም አንዳንዴ መላጣን እንደ ትልቅ ኃጢአት በቃ ኃጢአት እንደዚህ ቢፈራ መልካም ነበረ። ምድር ምናልባት እኔ ከዝናብ ወተታፈስ ነበር ብዬ አስባለሁ። መላጣን የሚፈራ ነው ያህል ካየሁት አንጻር ሰው የሚጨነቀው ኮፍያ ሲያወልቁ ጺማቸው የሚሰሩ ሰዎች አጋጥመዋኝ ማለት ምንድን ነው ስትል መላጣውን መጤት ይህን ያህል ትልቅ እንደ ህመም ያለው ራስ አስመስሉ ያስቡታሉ። ግን ምንም አታለም ሽበት ምን ያሁን ለኔ መላጣም ይህን ያህል ክብር ሊሰጣ ድንጋጤ ሊፈጥር በህይወታችን ሳይገባን ባይ ነኝ። ምክንያቱም ህመም ቢሆን ምን ልንሆን ነው? አይጉራ አያም አይፈልጥ አይወጋ ሽበት ግን ብዙ ያው ነጮችም ሲሰጡን አሁን ይሄ ቀለሙን ብዙ ጊዜ የታወቀ ነው። ብላክ ሆርሞን የማድከም ነገር አለው። ያው አንዴ ከተቀባም ሰው ጥቁር ቀለም ሁሌ ጥገኛ ሆኖ የሚቀር የታወቀ ነው። ምክንያቱም ከለሩ የሆነ እሳት ያቃጠሉ አይነት ከለር ነው የሚያመጣው። ያ ደግሞ ሰውየው ምን አድርጎታል የቀለም ተጠቃሚ አድርጎታል፣ ጥገኛ አድርጎታል። ከዛ በኋላ መውጫ የለውም ማለት ነው። እና ብዙሀኑ ባይፈራው መልካም ነው ባይነኝ። ምክንያቱም በሚጠቅመን ሰዓት ፈጣሪ ሰጥቶናል። ከዛ በኋላ ደግሞ ያው ያለው ነገር የሱ ፍቃድ ነው፣ መቀበል ነው፣ ማመን ነው ያለብን ነው ባይነኝ። ሙያዬ ቢሆንም ማለት ነው ከዛ መቃተ እንጂ።
አመሰግናለሁ አቶ ሰለሞን። በዚህ ጉዳይ ላይ አስተያየት መስጠት የምትፈልጉ ካላችሁ ለማስተናገድ ዝግጁ ነኝ።
ንጉሴን ለዝግጅቱ አመሰግናለሁ። ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ጉዳዮች ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል እንድትሳተፉ እየጋበዝን የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ horn@voanews.com፣ ስልክ ቁጥራችን 202-205-9942 በውስጥ መስመር 14 ነው። ጻፉ፣ ደውሉልን። አድማጮች አሁን ወደ ስርጭታችን ማገባደጃ ማምራታችን ነው። አሁን ይቀርን የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣25ና 31 ሜትር ባንዶች እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበት። ሰላም፣ ደህና ደሩ።